እኛም በአባትነቱ ካለን ፍቅር የተነሳ የሚገባውን አክብሮት ለመስጠት መሆኑን ማወቅ ይኖርብናል። ይህም ሲባል እግዚአብሔር ጻድቅ ፈራጅ መሆኑን እየዘነጋን አይደለም። እግዚአብሔር የሰጠን የልጅነት ስልጣን እንደፈለገን ለመኖር የፈለግነውንም ለማድረግ የምንሮጥበት ሳይሆን አባታችን ደስ የሚሰኝበትንና የሚከብርበትን ለማድረግ የምንተጋበት ነው። በአንደኛ ሳሙኤል ምዕራፍ 2 ቁጥር 30 ላይ ያከበሩኝን አከብራለሁ፣ የናቁኝን ይናቃሉ፣ ይህ አይሆንልኝ ይላል። ወገኖቼ እግዚአብሔርን ስናከብር እግዚአብሔር እንደ ሰው አይደለም። እግዚአብሔር እኛን ያከብረናል። ሰው ብቻ ነው። ሰው ባከበርነው ቁጥር ምንጊዜም ያ ሳይጎልበት ለእኛ ምንም ሳያደርግ እኛም በዝቅተኛ በታች ደረጃ ለማየት ልቡ የሚነሳሳ ለእግዚአብሔር በምናደርገው ነገር ሁሉ በምላሹ እግዚአብሔር ስለሚያደርግልን የበለጠ እኛ ስለምንጠቀም ነው። ለምሳሌ ያህል ስጡ ይሰጣችኋል ይላል። እግዚአብሔር እኛ በሰጠን ነገር ላይ መልሰን ለእሱ አገልግሎት ለእሱ ክብር ስንሰጥ የእኛን ሕይወት አይቶ እግዚአብሔር የበለጠ ሰጪዎች እንድንሆን ያደርጋል። ስለዚህ እግዚአብሔር በሚያደርገው ነገር ሁሉ ጻድቅ ነው። እግዚአብሔር በእያንዳንዱ ላይ እንደ ስራው ይፈርዳል ይላል። በዕብራውያን 12 ቁጥር 28 እና 29 ላይ የማይናወጥ መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ፣ አምላካችን በእውነት የሚያጠፋ እሳት ነውና ይላል። እግዚአብሔር እንድናከብረው ሲጠይቀን የከበረ ነገር ለእኛ አስቀምጦልን ነው። የዕብራን ጸሐፊ ይህንን ነው እያጎላ የሚናገር ያለ የማይናወጥ መንግስት፣ በዚህ ምድር ላይ ያሉ መንግስታት ሁሉ ስፍራቸውን ይለቃሉ፣ እግዚአብሔር ግን በዙፋኑ ላይ ለዘላለም ጸንቶ የሚኖር ነው፣ ሁሉን የሚቆጣጠር ነው። ለዚህ ነው የዕብራውያን ጸሐፊ የማይናወጥን መንግስት ስለምንቀበል በማክበር እና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበት ጸጋ እንያዝ፣ አምላካችን በእውነት የሚያጠፋ እሳት ነውና የሚለው። ወገኖቼ እግዚአብሔር ከፍቅሩ የተነሳ ልጆቹ አድርጎ አባልበን እንድንጠራው ስላደረገ በጣም ደስ ሊለን ይገባል። እኔንና እናንተን በልጁ ደም ዋጅቶ ኃጢአት ቀንበርን ከዘላለም ሞት ላወጣን ለአምላካችን የሚገባውን አክብሮት መስጠት መዘንጋት የለብንም። በሮሜ መልእክት ምዕራፍ 8 ቁጥር 15 ላይ አባ አባት ብለን የምንጮህበት የልጅነት መንፈስ ተቀበላችሁ ያለው ጳውሎስ በአንደኛ ጢሞቴዎስ 6:16 እርሱ ልጅ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል ይላል። ይሄ አባ አባት ብለን የምንጠራው ጌታ ለዘላለም የሚኖር ሁሉም በስልጣኑ የሚገዛ የእኛን ስልጣን የሚቆጣጠር አምላክ ነው። ሰው ለሰው እንኳ ተገቢውን ክብር ይሰጣል። እግዚአብሔርን ደግሞ ይህን ስናደርግ ያዛል። ወገኖቼ እግዚአብሔር ስላቀረበ ለእርሱ የሚገባውን ክብር መቀነስ አለብን ማለት አይደለም። በዚህ ዘመን የክርስቲያኖች ችግር ለእግዚአብሔር የሚገባውን ክብር አለመስጠት፣ እግዚአብሔር ማክበር፣ እግዚአብሔርን መፍራት ስለጠፋ ሰው ዝም ብሎ በድፍረት የእግዚአብሔርን ስም ሲጠራ እግዚአብሔር ያላሳየውን እንዳየ ያልተናገረውን እንደተናገረ በሙሉ ድፍረት መናገር የተለመደ ሆኖ እናያለን። ኤርምያስ ስለ ኃጢአታቸው የእስራኤልን ሕዝብ እውነቱን ሲነግራቸው ኢግኖር ያደርጉት ነበር። እሱ ግን እግዚአብሔር ያመለከተው ከመናገር ወደ ኋላ ያለበት ጊዜ አልነበረም። ዛሬም የእግዚአብሔርን እውነት ይነገራል። ሰው ግን ሰምቶ ችላ እያለ ነው። ወገኖች ያፈላል። ስለ ቃል እውነት አይለወጥም። ሰው ዛሬ ከኃጢአቱ ተናዝዞ ወደ እግዚአብሔር በመመለስ ፈንታ የሰላም ስሜት፣ የትባረካለህ ስሜት ይፈልጋል። ወገኖቼ በረከት እግዚአብሔር አስቀድሞ ለሰው ልጆች ያሰበው ነገር የሰጠው ነገር ነው። ደግሞ በእርሱ የሚያምኑትን ሁሉ በታላቁ በረከት ኦልሬዲ ባርኳል። በረከት የመታዘዝ ውጤት ነው። ስለዚህ ዛሬም እግዚአብሔር ይናገራል። እግዚአብሔር ዛሬም በትንቢት በተለያየ መልኩ ራሱን ለልጆቹ ይገልጻል። ነገር ግን ለእግዚአብሔር የሚገባውን ፍርሃትና አክብሮት ስላጣን ሰው ሁሉ የመሰለውንና የተሰማውን ነገር ለማድረግ ቀላል ሆኖ አግኝቶታል። በኤርምያስ ምዕራፍ 6 ቁጥር 13 ላይ የተነገረው የትንቢት ቃል ዛሬም በእኛ ዘመን እየተገለጸ ነው። ታላላቆችም ሆኑ ታናናሾች፣ እያንዳንዱ ሰው በማታለል ገንዘብ ይሰበስባል፣ ነቢያትና ካህናት ሳይቀሩ ሕዝቡን ያታልላሉ ይላል። ያነበብኩት ከአዲሱ የአማርኛ ትርጉም ነው። ስለዚህ እግዚአብሔርን መፍራት ክርስቶስን ለመምሰል የመጀመሪያው ደረጃ ነው። እግዚአብሔርን የምንፈራው እግዚአብሔር አምላክ ስለሆነ ሁሉም በስልጣኑ ቃል እየደገፈ የሚያኖር ፍጥረታትን ሁሉ ካለመኖር ወደ መኖር ቃል ተናግሮ ያመጣ እግዚአብሔር ስለሆነ፣ ስለዚህ ሰው እግዚአብሔርን ሲፈራ በመጀመሪያ ደረጃ ሕይወቱን ይጠብቃል፣ መንገዱን ያስተካክላል፣ ኑሮውን በእግዚአብሔር ፍቃድ መምራት ይጀምራል። ለዚህ ነው ክርስቶስን የመምሰል የመጀመሪያው መንገድ እግዚአብሔርን መፍራት ነው ያልኩት። እግዚአብሔርን የሚፈራ ሰው ሕይወቱን የሚመራው የእግዚአብሔርን ፈቃድ በማድረግ ነው። ብዙዎቻችን እግዚአብሔርን እንደምንፈራ እንደምናከብር ልንናገር እንችላለን። ኑሯችንን ብንፈትሽ ግን ፈሪሃ እግዚአብሔር እንደሌለን መመልከት አያስቸግርም። በዓለም ካሉ ወይንም ክርስቶስን ከማይከተሉ ሰዎች ምናልባት በስም ብቻ ልንለይ እንችል ይሆናል። በተግባር ግን ብዙም አንራራቅም። ሌሎች ሲዋሹ፣ ሲያታልሉ፣ ሲያሙ፣ ሲሳደቡ ልክ አይደለም እያል እኛ ራሳችን እንግዲህ ከዚህ ያለው ተግባር ምን ያህል ተቆጥበናል? ምን ያህል በሕይወታችን ፈሪሃ እግዚአብሔር በሮሜ ምዕራፍ 2 ቁጥር 1-5 አንተ በሌላው የምትፈርድ የምታመሃኘው የለህም፣ በሌላው በምትፈርድበት ነገር ራስህን ትኮንናለህና አንተው ፈራጁ እነዚያን ደግሞ ታደርጋለህ ይላል። መናገር ወገኖች ይቀላል። ትልቁ ፈተና መኖር ነው። እግዚአብሔር ደግሞ የሚያየው የምንናገረውን ነገር ሳይሆን የተናገርነውን ነገር እየኖር ነው እንደሆነ ዋጋችንን የሚሰጠን ደሞዛችንንም የሚሰጠን በምናደርገው በሕይወታችን በምንተረጉመው ተግባር ነው። እግዚአብሔርን መፍራታችን በምን ይታወቃል? ክርስቲያኖችን ስናገኝ ትህትና በማሳየት እግዚአብሔር የሚጠላውን እንደምንጠላ በመናገር ለሰዎች መልካም ነገር በማድረግ በቤተ ክርስቲያን በማገልገል ይሆን? እነዚህ ነገሮች በጥሩ ሞቲቭ ወይም በጥሩ ዓላማ ብናደርግ መጥፎ ናቸው እያልኩ አይደለም። የእግዚአብሔር ሰው ለመምሰልና ወይም ክርስቲያን የሆነ ሰው ማድረግ ያለበት ስለሆነ ብቻ ብናደርግ ግን ጥሩ አይሆንም። በኢሳያስ ዘመን ሰዎች የማይኖሩበትን ያደርጉ ነበር። ያው ያን ክፍል ሄደን እናነባዋለን። ኢሳያስ 58 ቁጥር 1 እስከ 10 በዛ ክፍል ላይ የምናየው ነገር ምንድን ነው? ህዝቡ እግዚአብሔር ከነሱ የሚጠብቀውን ነገር ያውቃል። በቤተ መቅደስ መደረግ ያለበትን ነገር ሁሉ ያደርግ ነበር። ከዛ አልፎ እንዳውም ይጾሙ ይጸልዩ ነበር። በአንጻሩ ደግሞ ከዛ ውጪ በሕይወታቸው ፈጽሞ እግዚአብሔርን እንደማያውቁ ይኖሩ ነበር። ስለዚህ በዛ ክፍል ላይ እንዲህ ይላል፣ በኃይል ጩህ አትቆጠብ፣ ድምፅህን እንደ መለከት ድምፅ አንሳ፣ ለሕዝቤ መተላለፋቸውን ለያዕቆብ ቤት ኃጢአታቸውን ንገር። ነገር ግን ዕለት ዕለት ይሹኛል፣ መንገዴንም ያውቁ ዘንድ ይወዳሉ። ጽድቅን እንዳደረጉ የአምላካቸውንም ፍርድ እንዳልተወ ሕዝብ እውነተኛውን ፍርድ ይለምኑኛል፣ ወደ እግዚአብሔርም ለመቅረብ ይወዳሉ። ስለምን ጾም አንተም አልተመለከትከንም? ሰውነታችንንስ ስለምን አዋርድ አንተም አላወቅም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁ ሁሉ ታስጨንቃላችሁ። እነሆ ለጥርናን ለክርክር ትጾማላችሁ፣ በግብጽ ጫፍ ትማታላችሁ። ድምፃችሁን ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙ። እኔ የመረጥኩት ጾም ይህ ነውን? ሰውነቱን የሚያዋርደው እንደዚህ ባለ ቀን ነውን? በውኑ ራሱን እንደ አንግጫ ዝቅ ያደርግ ዘንድ ማቅንም አመድንም በበታችሁ ያነስ ዘንድ ነውን? በውኑ ይህ ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለሁን? እኔስ የመረጥኩት ጾም ይህ አይደለም። የበደልን ስራ ትፈቱ ዘንድ የቀንበርንም ጠፍር ትለቅሙ ዘንድ የተገቡትንም አርነት ትሰጡ ዘንድ እያለ ይቀጥላል። እንግዲህ ባጭሩ እንደተመለከትነው ምንድን ነው? ሃይማኖታዊው ስነ ስርዓት በደንብ እያደረጉ ነገር ግን በእግዚአብሔር ዘንድ ተቀባይነት ሳያገኙ እንደቀሩ እናያለን። እንግዲህ እግዚአብሔርን በእውነት መስራታችንን የምናውቀው ቃሉን ሰምተን በመታ ብዛችን ነው። ለምሳሌ 8:13 እግዚአብሔርን መፍራት ክፋትን ይጠላል፣ ትዕቢትንና እብሪትንም፣ ክፉንም መንገድ ጠማማውንም አፍ እጠላለሁ ይላል። እዚህ ላይ እንደተገለጸው በእውነት እግዚአብሔርን የምንፈራ ከሆነ እግዚአብሔር የሚጠላውን ሁሉ እንጠላለን። ሰው ምን ይላል ሳይሆን እግዚአብሔር ይህን አይወደውም እንላለን። በእግዚአብሔር ፊት ይህንን ክፉ ነገር እንዴት አደርጋለን እንላለን። በፍጥረት 39:10 ላይ ዮሴፍ እናገኛለን። ዮሴፍ በወጣትነት እድሜው የፖቲፋራ ቤት አብሯት ገብቶት እንዲወድቅ ስትፈታተነው እንዴት ይህን ትልቅ ክፉ ነገር አደርጋለሁ፣ በእግዚአብሔር ፊት እንዴት ኃጢአት ትሰራለህ አለ። ሰይጣን ነገሩ ሁሉ አመቻችቶለት እምቢ አለ። ሰው አላየኝም ሳይሆን እንደ ዮሴፍ የክፉ ነገር በእግዚአብሔር ፊት እንዴት አደርጋለሁ፣ ኃጢአት ነው፣ ኃጢአትን እንዴት ትሰራለህ ልንል ይገባናል። እግዚአብሔርን መፍራት ከማንኛውም ክፉ ነገር ይጠብቀናል። በምሳሌ ምዕራፍ 14:27 ላይ ሰው ከሞት ወጥመድ ያመልጥ ዘንድ እግዚአብሔርን መፍራት የሕይወት ምንጭ ነው። እዚህ ደስ የሚል ቃል ነው። ደግሞ ምሳሌ 14:27 ሰው ከሞት ወጥመድ ያመልጥ ዘንድ እግዚአብሔርን መፍራት የሕይወት ምንጭ ነው ይላል። መጽሐፍ ቅዱስ በሮሜ መልእክት ላይ የኃጢአት ዋጋ የኃጢአት ደሞዝ ሞት ነው ይላል። እግዚአብሔርን ስንፈራ ከኃጢአት እንርቃለን፣ ያም ከሞት ያድነናል ማለት ነው። እግዚአብሔርን ስንፈራና ራሳችንን ከክፉ ሁሉ ስንጠብቅ እግዚአብሔር ደስ ከማሰኘታችን በላይ ክርስቶስን እየመሰልን መጓዝ እንጀምራለን። ወገኖቼ እግዚአብሔር በፈጠረው ዓለም የተከበረ ነው። በሰማይ በምድርም የከበረ ነው። በመንግስተ ሰማይ ስንሄድ ትልቁ አገልግሎታችን እግዚአብሔርን ማክበርና ለእሱ የሚገባውን አምልኮና ስግደት መስጠት ነው። በራእይ 15:3-4 ራእይ 15:3-4 ሁሉን የምትገዛ ጌታ አምላክ ሆይ ስራህ ታላቅና ድንቅ ነው። የአሕዛብን ንጉሥ ሆይ መንገድህ ጻድቅና እውነተኛ ይላል። ስለዚህ ከዛው ክፍል ላይ ይላል ጌታ ሆይ የማይፈራህና ስምህን የማያከብር ማን ነው? አንተ ብቻ ቅዱስ ነህ። የጽድቅም ሥራ ስለተገለጠ አሕዛብ ሁሉ ይመጣሉ በፊት ይሰግዳሉ ይላል። እግዚአብሔር ሥራው አንተ ልዩ ነህ፣ አንተ ኃያል ነህ፣ አንተ ክቡር ነህ፣ አንተ ቅዱስ ነህ፣ አንተ ሁሉ ቻይ ነህ። ክብር፣ ስግደት፣ አምልኮ ይገባሃል ማለት ነው። በመጽሐፍ ቅዱስ የተገለጸውን የእግዚአብሔርን ግርማና ሞገስ በቃላት ለመግለጽ በጣም ያስቸግራል። አማራጭ ስለሌለ ብቻ የእግዚአብሔርን ማንነት ይገልጽልናል በምንለው አንደበታችንና ሀሳባችን ስለ እግዚአብሔር ክብር እንናገራለን። ወገኖቼ እያንዳንዳችን እግዚአብሔር ከእያንዳንዳችን የሚጠብቀውን አውቀን ለእግዚአብሔር የሚገባው ፍርሃትና አክብሮት እንድንሰጠው እንድናፈቅረው ዕለት ዕለት እንድንፈልገውና እንድንቀበለው ይገባናል። እግዚአብሔር ታላቅ አምላክ ነው። በሕይወት ዘመናችን ሁሉ መልካም የሆነውን የሚያደርግ ጌታ ነው። እኛ ባከበርነውና የእሱ ፈቃድ ለማድረግ በተሰጠ ቁጥር እግዚአብሔር በሕይወታችን ድንቅ ያደርጋል። መፈራትና መከበር ያለው በማንነቱ ላይ ነው። በኃይሉ፣ በፍቅሩ፣ በቅድስናው፣ በምሕረቱ፣ በቸርነቱ፣ በሁሉን ቻይነቱ ላይ ነው። ኢሳያስ በምዕራፍ 6 ከቁጥር 1 እስከ 5 ባለው ክፍል ላይ ንጉሥ ኦዚያን በሞተበት ዘመን ታላቁን እግዚአብሔር በታላቅ ዙፋኑ ላይ ባየበት ጊዜ ነፍስ አልቀረለትም እና ወየው እኔ ከንፈሬ የረከሱብኝ ከንፈሮቻቸው በረከሱባቸው መካከል ያለሁ እያለ የእግዚአብሔርን ክብርና ታላቅነት ባየበት ጊዜ ይጮህ ጀመር። ያ ሰው ወዲያው ንስሐ ገብቶ ሌላ መላክነት ተቀብሎ ሲወጣ እናያለን። ምድራዊ ባለስልጣንን የምንፈራና የምናከብረው በተሰጠው ስልጣን ምክንያት ነው። በዘጸአት 14:31 ላይ እስራኤልም እግዚአብሔር በግብፃውያን ላይ ያደረጋትን ታላቂቱን እጅ አዩ፣ ሕዝቡም እግዚአብሔርን ፈሩ፣ በእግዚአብሔርም በባሪያው በሙሴ አመኑ ይላል። ከዚያም የተነሳ ያንን አስደናቂ ስራ ለሰራ አምላካቸው የምስጋና የአድናቆትና የአክብሮት መዝሙር በዘጸአት ምዕራፍ 15 ቁጥር 11 ላይ ይዘምሩ እንዲህ አሉ። አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራ ድንቅንም የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው በማለት ዘመሩ። ወገኖቼ የእግዚአብሔርን ታላቅነትና ክብር በሕይወታችን እስክንረዳ ፈሪሃ እግዚአብሔር ሊኖረን አይችልም። ኢሳያስ የእግዚአብሔርን ክብር ካየ በኋላ ማንነቱ ተቀየረ። ሀሳቡ፣ ተግባሩ፣ ስራው ሁሉ ተቀየረ። እግዚአብሔርን መፍራት የእርሱን አስደናቂነትና ልዩነት ማወቅ መመስከር ማለት ነው። የእርሱን ግርማና ሞገስ ቅድስናውንና ታላቅነቱን ኃይሉን ክብሩን ማወጅ ማለት ነው። እግዚአብሔርን ስንፈራ ማንነቱንና ለእኛ ምን እንዳደረገልን እንረዳለን። ሰው ያላወቀውንና ያላየውን እንዴት ይፈራል? እግዚአብሔር በቃሉ በልጁ ራሱን ገልጾልናል። አባታችሁ ነኝ ብሎናል። ስለዚህ አባታችን ከሆነ እንግዲህ እንደ አባትነቱ ልናከብረው፣ እንደ አባትነቱ ልንገዛለት ይገባናል። በእርግጥ የእግዚአብሔርን ባህሪም ሆነ ኃይል በእኛ መረዳት ይሄ ነው ብለን የምንገልጸው አይደለም። በዚህ ዘመን ስለ እግዚአብሔር ፍቅር በብዛት የመነገሩን ያህል ስለ ፈሪሃ እግዚአብሔር ግን ቸል እየተባለ ነው። ከዚህም የተነሳ እግዚአብሔር መከበር የሚገባውን ያህል አናከብረውም። ምን አይነት አማኞች እንደሆንና ማንን እንደምናመልክ ማንነታችን ወይም ባህሪያችን ይመሰክራል። ከማን ጋር እንደዋልክ ንገረኝና ማንነትህን እነግርሃለሁ እንደሚባለው አባባል ማለት ነው። አንድ አልበርት ማርቲን የሚባሉ ሰው ሲናገሩ እግዚአብሔርን መፍራት ወይም ፈሪሃ እግዚአብሔር በውስጡ የሚይዘው አንደኛ ስለ እግዚአብሔር ትክክለኛ መረዳት ማግኘት፣ ሁለተኛ የእግዚአብሔርን መገኘት በሕይወት መሰማት የእሱ ፕሬዘንስ ማለት ነው፣ ሶስተኛም እግዚአብሔር ከኛ የሚጠብቀውን ግዴታችንን መወጣት እንዳለብን አለመዘንጋት ናቸው ብለዋል። የእግዚአብሔርን ማንነትና ባህሪውን በሚገባ ከተረዳ ደግሞ እግዚአብሔር በቅርባችን ሆኖ ሁሉን እንደሚያይ፣ ሁሉን እንደሚሰማ፣ ሁሉንም እንደሚያውቅና ኃጢአትንም እንደሚጠላ እናውቅ። በተግባራችን፣ በአነጋገራችን፣ በጠቅላላ ሕይወታችን እና ሁኔታችን ለውጥ ይመጣል። እውነተኛ ክርስትና እውነተኛ ክርስቶስን የመምሰል ባህሪ ከዛ ነው የሚጀምረው። እግዚአብሔርን የሚፈራ ልብ ሲኖረን የእግዚአብሔር ፍቅር ወደ መረዳት እንመጣለን። ያም ብቻ ሳይሆን ፍቅሩን እያሰብን ማመስገን እንጀምራለን። የእግዚአብሔር ፍቅር ታላቅ ስለሆነ አንድያ ልጁን ወደ ምድር በመላክ ከራሱ ጋር አስታረቀ። የእግዚአብሔር ፍቅር በሙላት የተገለጸው ልጁ ኢየሱስ ክርስቶስ በመስቀል ላይ በሞተበት ቀን ነው። ሌላ ሁሉ በሁለተኛ ደረጃ የሚመጣ ሲሆን የመስቀሉ ፍቅር ግን የመጀመሪያው ነው። ለእኛ ከእግዚአብሔር የተደረገልን ሁሉ በመስቀሉ ላይ ክርስቶስ በከፈለው መስዋዕትነት የተነሳ ነው። የኃጢአትን ስርየት ማግኘት፣ ከእግዚአብሔርም ጋር መታረቃችን፣ ወደ ዘላለምም መንግስት መግባታችን ክርስቶስ በመስቀል ላይ ከፈጸመው ታላቅ ስራ የተነሳ ነው። በአንደኛ ዮሐንስ 4 ከቁጥር 8 እስከ 10 እግዚአብሔር ለእኛ ያለውን ፍቅር የገለጸው አንድያ ልጁን ለኃጢአታችን ማስተስሪያ ወደ ዓለም በመላክ ነው ይላል። እግዚአብሔር ፍቅሩ ግድ ብሎት እንጂ በእኛ ሕይወት ውስጥ መልካም ነገር አይቶ አይደለም። እኛም እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ይሆናል ይላል። ያ ክፍል ወታይ ዘቅ ብላችሁ ነበር ወገኖቼ። በእውነት እግዚአብሔርን የምናፈቅርና የምንከተለው ከሆነ እግዚአብሔር እንዴትና ከምን እንዳወጣን አንረሳም። ሐዋርያው ጳውሎስ በኤፌሶን 2:3-6 እኛ ሁላችን በአንድ ወቅት የሥጋችንን ምኞት እያረካ መንገዱንም እየተከተልን በመካከላቸው ይቅርታ እንኖር ነበር፣ እንደ ሌሎቹም የቁጣ ልጆች ነበር። በምሕረቱ ባለጠጋ የሆነ እግዚአብሔር ከፍቅሩ የተነሳ በበደላችን ሙታን ሆነን ሳለን በክርስቶስ ሕያዋን አደረገ ይላል። በአዲስ ትርጉም ያነበብኩት ዋና ዋናውን ሀሳብ አጠር አድርጌ ነው የወሰድኩት። ያለ ክርስቶስና ያለ መስቀሉ የእግዚአብሔር ፍቅር በሙላት በእውነት እንረዳው አንችልም። የቀራንዮንም መስቀል ያለ እግዚአብሔር ቅን ፍርድ ትርጉም አይኖረውም። ጌታ ኢየሱስ የሞተው ለእኛ ሰላም፣ እፎይታ፣ እርካታ እንዲሁም የኑሮ መሳካትን እንድናገኝ ሳይሆን እርሱ የሞተው የኃጢአታችንን ዕዳ በመክፈል ከእግዚአብሔር ፍርድ ነፃ ሊያወጣን። ዛሬ ብዙ ሰው ክርስቶስን ሲፈልግ ምናልባት የሚጠብቀው ምድራዊ በረከትን አግኝቶ ለመደሰት ሊሆን ይችላል። ወገኖቼ ወደ ጌታ መጥተን ከእርሱ ጋር እንጓዝ እንጂ ምድራዊ በረከትን ልናገኝ ላናገኝም እንችላለን። የእግዚአብሔር ተቀዳሚው ዓላማ ግን አስቀድመን የእግዚአብሔር መንግስት እንድናገኝ ነው። ሌላ ሁሉ ይጨመርላችኋል ነው ያለን። መቅደም ያለበትን ስናስቀድም እግዚአብሔር መከተል ያለበትን ያስከትላል። በማቴዎስ 6:33 የሚናገረው ይህንን ነው። መቅደም ያለበትን አስቀድም፣ ሰማያዊ ነገር ሲቀድ ምድራዊ ነገር ይከተላል። እናም በኤፌሶን 1:3 ላይ እግዚአብሔር በሰማያዊ በረከት ሁሉ እንደባረከን ይናገራል። ወገኖቼ እግዚአብሔር በጣም ይወደናል። እርሱ ለእኛ ያለውን ፍቅር እኛ የእኛ ሁኔታ አይለውጠው። በእግዚአብሔር የተወደድነው እኛ ካደረግነው መልካም ነገር የተነሳ ሳይሆን ክርስቶስ ለእኛ ካደረገው መስዋዕትነት የተነሳ ነው። የእግዚአብሔር ፍቅር በእኛ ጸንቶ እንዲኖር ከክርስቶስ ጋር መያያዝና አንድ መሆን ያስፈልገናል። በኤፌሶን 1:4-5 በፊቱ ቅዱሳንና ነውር አልባ እንሆን ዘንድ ዓለም ከመፈጠሩ አስቀድሞ በእርሱ ፈጥሮናል። በኢየሱስ ክርስቶስ ልጆቹ እንሆን ዘንድ እንደ በጎ ፈቃዱ አስቀድሞ ወሰነ ይላል። ለዚህም ነው ሐዋርያው ጳውሎስ በሮሜ 8:35 ላይ ከክርስቶስ ፍቅር የሚለየን ማን ነው እያለ በሙሉ መተማመንና ድፍረት የሚናገረው። እንግዲህ እግዚአብሔር ለእኛ ያለው ፍቅር በምንም መልኩ እኛ ባደረግነው ነገር ላይ የማይደገፍ ከሆነ እኛ እንዴት ሆነን ነው መመላለስ የሚገባል? እግዚአብሔር ወዶናል። ምንም ነገር እርሱ ለእኛ ያለውን ፍቅር አይለውጠውም ስንል በእኛ በኩል ልንወስደው የሚገባ ምንም ነገር የለም ማለት አይደለም። እግዚአብሔር እኛን ደስ እንዳሰኘም እኛ ደግሞ እሱን ደስ በሚለውና ፈቃዱን እያደረግን መኖር አለብን ማለት ነው። በገላትያ 5 ላይ ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ፣ ዳግመኛ በባርነት ቀንበር አትጠመዱ ይላል። ፍጹም የሆነው የእግዚአብሔር ፍቅር በፍጹም ልብ እንድንታዘዘውና እንድናፈቅረው ግድ ይለናል እንጂ ግድ የለሽ ሆነን እንድንመላለስ አይደለም። ስለዚህ አንደኛ ክርስቶስን ለመምሰል ፈሪሃ እግዚአብሔር ይኑረን። ፈሪሃ እግዚአብሔር እንዲኖረን ደግሞ የእግዚአብሔርን ባህሪ እንወቅ። ሁለተኛው ነገር የእግዚአብሔርን ፍቅር እናስብ። የተደረገልንን ነገር አንርሳ። እግዚአብሔር ስለወደደን ለእኛ አስደናቂ ነገር አድርጓል። ከእኛ የሚጠብቀው የልጁን ፈለግ ተከትለን እንድንሄድ። የሰማነውን እግዚአብሔር ይባርክልን። ደግሞ እንገናኛለን። ይታያል።